ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን እንገልጻለን። ክቡራንና ክቡራት አድማጮቻችን በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የሚያዝያ 12 ቀን 2010 ዓመተ ምህረት ዕለታዊ ስርጭታችን ነው። የዛሬውን ዕለት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። በቅድሚያ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በኢጣሊያ ውስጥ ወደሚገኙት ሁለት ሀገረ ስብከቶች ማለትም በሌቺ ሀገረ ስብከት አሊሳኖ ከተማ ኡጀንቶ የሌካው ቅድስት ማርያም ሀገረ ስብከትንና በባሪ ክፍለ ሀገር ሞልፌታ ሩቮ ጆቪናዞ ቴርሊዞ ሀገረ ስብከቶችን ባደረጉት ሐዋርያዊ ጉብኝታቸው ወቅት በአሊሳኖ ከተማ ያሰሙትን ንግግር እናሰማለን። በመቀጠልም በእንግሊዝ አገር በፈውስ አልባ ህመም ሲሰቃይ የቆየውና ስሙን የመነጋገሪያ ርዕስ ሆኖ ስለቆየው ህፃን ጉዳይና አሁን የደረሰበትን ደረጃ አባ መብራቱ ኃይለ ጊዮርጊስ ከሚያቀርቡት ዘገባ የምንሰማው ይሆናል። በመቀጠልም የአርጀንቲና ካቶሊካዊ ብፁዓን ጳጳሳት በአንዳንድ የማኅበራዊ ሚዲያዎች በኩል የሚሰነዘሩ የስም ማጥፋት ተግባር እንዲገታ ማሳሰባቸውን፣ ሊቀ ጳጳስ በርናዲቶ አውሳ ሰላምን በማስከበርና ግጭቶችን በማስወገድ ሴቶች የሚጫወቱት ሚና ሰፊ እንደሆነ መግለጻቸውን የሚያመለክቱ ዜናዎችን በዛሬው ዕለት በቅደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዘገባዎቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ በመጋበዝ እስከ ዝግጅታችን ፍጻሜ ድረስ የማስተናግዳችሁ ዮሐንስ መኮንን ነኝ። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በኢጣሊያ ውስጥ ወደሚገኙት ሀገረ ስብከቶች የሚያደርጉትን ሐዋርያዊ ጉብኝት በመቀጠል በዛሬው ዕለት ሁለቱን የደቡብ ኢጣሊያ ሀገረ ስብከቶችን ማለትም በሌቼ ክፍለ ሀገር አሊሳኖ ከተማ ኡጀንቶ የሌካው ቅድስት ማርያም ሀገረ ስብከትንና በባሪ ክፍለ ሀገር ሞልፋታ ሩቦ ጆቪናሶ ቴርሊዚ ሀገረ ስብከቶችን ጎብኝተዋል። የዚህ ሐዋርያዊ ጉብኝታቸው ዋና ዓላማ በአካባቢው በቅዱስ ወንጌል ምስክርነትና ለአካባቢው ሕዝብ ሐዋርያዊ አገልግሎትን በማበርከት የሚታወቁ የእግዚአብሔር አገልጋይ የሞንሲኞር ቶኒኖ ቤሎ ረፍት 25ኛ ዓመት ዝክረ በዓል ለማክበር እንደሆነ ታውቋል። በቅድሚያ በሌቼ ክፍለ ሀገር ኡጀንቶ የሌካው ቅድስት ማርያም ሀገረ ስብከት አሊሳኖ ከተማ ሲደርሱ የሀገረ ስብከቱ ጳጳስ ብፁዕ አቡነ ቪቶ አንጁሊና የከተማው ከንቲባ ወይዘሮ ፍራንቸስካ ቶርሴሊ አቀባበል አድርገውላቸዋል። ቅዱስነታቸው በመቀጠልም የእግዚአብሔር አገልጋይ የሞንሲኞር ቶኒኖ ቤሎ መቃብር ስፍራ በመገኘት ጸሎት ካደረሱ በኋላ ከስፍራው በሚገኘው አደባባይ ይጠብቋቸው የነበሩን ምዕመናን አግኝተው ንግግር አድርገውላቸዋል። ክቡራንና ክቡራት አድማጮቻችን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በስፍራው ለተገኙት የሀገረ ስብከቱ ምዕመናን፣ ከተጎራባች ሀገረ ስብከቶች ለመጡት ምዕመናንና ሀገር ጎብኚ እንግዶች በሙሉ ያደረጉትን ንግግር ከዚህ ቀጥሎ እናቀርብላቸዋለን። ውድ ወንድሞቼና እህቶቼ፣ የእግዚአብሔር አገልጋይ የሆኑት ሞንሲኞር ቶኒኖ ቤሎ ወደ ተወለዱባት ስፍራ በመድረስ ጸሎቴን ለማድረስ በቅቻለሁ። እርሳቸው የተቀበሩበት መቃብር ከመሬት ከፍ ብሎ እንዲታይ ተደርጎ የተገነባ ሳይሆን ከመሬት ከፍታ እኩል ተደርጎ የተገነባ ነው። ይህም እርሳቸው የተናገሩትን እንዳስታውስና እንዳስተነትን አድርጎኛል። እንዲህም ብለው ነበር፣ አንቺ ትንሽና ደሃ የሆንሽ መንደር፣ እኔም ተወልጄብሽ እንዳንቺ ደሃ ሆኜ እንዳድግ አድርገሽኛል። በዚህም ድሆችን ከልብ ለመርዳት የሚያስችለኝን ወሰን የሌለውን ሀብት ሰጥተሽኛል። ድሆችንም በፍቅር እንዳገለግል ስላደረግሽኝ አመሰግናለሁ ብለዋል። ድሆችን ማዳመጥና መርዳት ለሞንሲኞር ቶኒኖ ቤሎ ትልቁና እውነተኛው ሀብት ነበር። ድሆችም የቤተ ክርስቲያን ሀብት ስለሆኑ የእርሳቸው አባባል እውነትነት አለው። ሞንሲኞር ቶኒኖ በዛሬው ዓለም ከሀብታሞች ከባለሥልጣኖች ጋር በመወገን ምቾትንና ድሎትን እንድንፈልግ የሚጎተጉተንን ፈተና እንድንመለከት ያደርገናል። ቅዱስ ወንጌል በጌታችን ኢየሱስ ክርስቶስ ብርሃን ልደትም ይሁን በብርሃን ትንሣኤው ወቅት የሚያስታውሰን ወይም የሚጋብዘን ምቾትና የተደላደለ ሕይወትን እንድንኖር አይደለም። ምክንያቱም ኢየሱስ ክርስቶስን የሚወድና የሚከተል ድሆችን ይወዳል ይራራላቸዋልም። ኢየሱስም ያደረገው ይህንን ነው። እናቱ ቅድስት ድንግል ማርያምም እግዚአብሔርን በማወደስ የተናገረችው ይህን ነው። ታላላቅ ገዢዎችን ከዙፋናቸው አውርዷቸዋል፣ ዝቅተኞችን ግን በክብር ከፍ አድርጓቸዋል። የሉቃስ ወንጌል ምዕራፍ 1 ቁጥር 52። ስለ ድሆች የምታስብ ስለ ድሆች የምትጨነቅ ቤተ ክርስቲያን ራሷን ለእግዚአብሔር ትእዛዝ በማስገዛት ተልእኮዋን የመወጣት ግዴታ እንዳለባት ጠንቅቃ ታውቃለች። ሞንሲኞር ቶኒኖም ድሆችን በእውነት እንድንወድ እንድናስጠጋና ካጠገባቸው በመሆን ሁሉ እያለው ለእኛ ሲል ራሱን ደሃ ያደረገውን ኢየሱስ ክርስቶስን እንድንመስል ያሳስበናል። በመቀጠልም ርዕሰ ሊቃነ ጳጳሳት ፍራንችስኮስ ሐዋርያው ጳውሎስ ለሁለተኛ ጊዜ ወደ ቆሮንቶስ ሰዎች የላከውን መልእክት በምዕራፍ 8 ቁጥር 9 የተጻፈውን ጠቅሰዋል። የጌታችንን የኢየሱስ ክርስቶስን ቸር ስጦታ አውቃችኋልና ሀብታም ሲሆን እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ ስለ እናንተ ድሃ ሆነ። ሞንሲኞር ቶኒኖ የኢየሱስን ፈለግ መከተል ሙሉ በሙሉ ድሃ መሆን እንዳለባቸው ይገባቸው ነበር። ከድሆች ዘንድ የሚቀርቡ የእርዳታ ጥያቄዎች ምንም አልረበሻቸውም። ይልቅስ በሰዎች መካከል የሚታየው የሀብት ልዩነት ያስጨንቃቸው ነበር። ስለዚህም እጃቸውን ሰብስበው አልተቀመጡም። ጦርነትንና ማንኛውንም አይነት አመጽ በመቃወም በሕዝቦች መካከል ሰላምን ማረጋገጥ የሚቻለው በድሆችና በአቅመ ደካሞች ላይ የሚፈጸመውን በደል በማስወገድ ፍትሕን ማስፈን ቀዳሚ ዓላማቸው አድርገዋል። በእርግጥም ጦርነት ድህነትን የሚወልድ ከሆነ ድህነትም ተመልሶ ጦርነትን መውለዱ አይቀርምና፣ ስለዚህ ከሁሉ አስቀድሞ ሰላምን ማስፈን ከተፈለገ ከቤታችን፣ ከአካባቢያችን፣ ከሥራ ገበታችን መጀመር ያስፈልጋል። ሞንሲኞር ቶኒኖ ቅዱስ ቤተሰብ ከኖረባት ከናዝሬት ከተማ የሰውን ዘር የሚያነሳሳ ጽድቅንና ፍትሕን የሚያመጣ መልእክት ይመጣል ይሉ ነበር። ውድ ወንድሞቼና እህቶቼ፣ ለሀገረ ስብከታችሁና ለአካባቢያችሁ ሰላምን የማምጣት ለሰላም በርትቶ የመሥራት ጥሪ አለባችሁ። በድህነት ላይ የሚገኙትን የዓለማችን ደቡባዊውን ክፍል ማየት የምንችለው ከደቡብ ኢጣሊያ በመሆን ነው። ስለዚህም ድሃውን ዓለም ገልጠን የምናይበት መስኮት ናችሁ። ደግሞም ታሪክ እንደሚያስረዳን ስልጣኔ የታየበት የከፋ ጦርነትም ያልታየበት የሰላም ተስፋ ያለበት አካባቢ ነው። ሞንሲኞር ቶኒኖ ለክህነት አገልግሎት የበቁት በአካባቢያችሁ በመሬታችሁ በመወለድ ነው። በክህነት ጥሪ ተነሳስተው ባበረከቱት የፍቅር አገልግሎት ተመሳሳይ ሐዋርያዊ አገልግሎትን እንድናበረክት ዘወትር ይጠይቁናል። ተስፋችንን ሁሉን በሚችል በእግዚአብሔር ላይ በማድረግ ለችግሮች ሳንበገር በሕይወታችን ሁሉ ወደፊት እንድንጓዝ ያሳስቡናል። ሞንሲኞር ቶኒኖ የተጠሩትም ይህንን ጥሪ ተግባራዊ ለማድረግ ነው። ከእግዚአብሔር ዘንድ የሚሰጠን ጥሪ ጠንካራ አማኞች እንድንሆን ብቻ ሳይሆን እግዚአብሔርን በማፍቀርና በማወደስ የእርሱ ስጦታ የሆነውን ፍቅር ያለ ገደብ በተግባር መግለጽ እንድንችል ነው። ይህን እንድናደርግ እግዚአብሔር ሲጠራን በማንገራገር ወይም በግማሽ ልብ መሆን የለበትም። ለእግዚአብሔር ጥሪ ሙሉ መልስ መስጠት የሚመለከተው ወጣቶችን ብቻ ሳይሆን የሕይወትን እውነተኛ ትርጉም ለምንፈልግ ለእኛም ጭምር ነው። ስለዚህ የሞንሲኞር ቶኒኖን ፈለግ መከተል መልካም ይሆናል። በሞንሲኞር ቶኒኖ መቃብር ላይ የተጻፈው አንቶኒዮ የሚል የቀድሞ ስማቸው በአካባቢው የተለመደ ነው። ይህ ስም የርሳቸው ተግባር ምን እንደነበር ምኞታቸውም ምን እንደነበር በጉልህ ይናገራል። ምኞታቸውና አገልግሎታቸውም ራስን ዝቅ በማድረግ ከተናቁትና በድህነት ከሚሰቃዩት ጋራ በመሆን የዕለት ችግራቸውን በመጋራት የተቻለውን እርዳታ ማበርከት ነው። የቅዱስ ወንጌልን መልእክት ለመቀበል ራሳችንን እንክፈት። በዓለም ለሚገኙ ለእግዚአብሔር ፍጥረታት ፍቅርን እናሳይ ምህረትንም እናድርግ በማለት የሐዋርያዊ አገልግሎት ተባባሪዎቻቸው የሆኑ ካህናትን ይመክሩ ነበር። በርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንዲያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። የዮሐንስ ወንጌል ምዕራፍ 3 ቁጥር 16። የሞንሲኞር ቶኒኖ ስም በሁለተኛ ደረጃ የሚያስታውሰን ከዓለማዊ ክብር ራስን ማግለል፣ ይህን በተግባር ለመፈጸም ደግሞ የዚህን ዓለም ክብር አውልቆ በመጣል ዓለምን ለማዳን በፍቅሩ ብዛት ራሱን እስከ ሞት ድረስ አሳልፎ የሰጠውን ኢየሱስ ክርስቶስን መምሰል ነበር። ሞንሲኞር ቶኒኖ ሐዋርያዊ አገልግሎታቸውን ካበረከቱባት ከዚች ስፍራ ሌላ ምን ተጨማሪ መልእክት ያስተላልፉልናል? እያንዳንዳችን በእምነታችን ንቁ በመሆን የተጠራንበትን የፍቅር አገልግሎት የምናበረክተው ከልባችን እንዲሆን ያስፈልጋል። እንደ ቅድስት ድንግል ማርያም በሕይወታችን ዘመን ሌሎችን የምናገለግልበትን ኃይል እንዲጨምርልን መጠየቅ ያስፈልጋል። ምድራዊ ሀብትን ለራስ ጥቅም ብቻ ለማድረግ የሚደረገው ሩጫ እንዲቀር ማድረግ ያስፈልጋል። ከእግዚአብሔር ዘንድ ለሚቀርብልን ጥሪ ተገቢውን ምላሽ ለመስጠት እንድንችል በእግዚአብሔር ፍቅር በመሸነፍ ለሰብአዊ ፍጥረት የሚገባውን አክብሮት ለመስጠት የሚያስችለንን ልብ እንዲኖረን ሞንሲኞር ቶኒኖ ዘወትር እንዲያግዙን መጠየቅ ያስፈልጋል። ውድ ወንድሞቼና እህቶቼ፣ ቤተ ክርስቲያን በተጓዘችባቸው ዘመናት ሁሉ እግዚአብሔር የትንሣኤውን ክብር የሚመሰክሩትን የተስፋ ነቢያት የሚሆኑልንን ሰዎች እንድታፈራ አድርጓል። ከሀገረ ስብከታችሁ ደግሞ እንደ ሞንሲኞር ቶኒኖ የመሰሉ የዘመናችን መልካም ምስክር የሆኑ ሰዎች እንዲገኙ ፈቃዱ ሆኗል። ስለዚህ የሞንሲኞር ቶኒኖ የአገልግሎትና የፍቅር መንገድ መከተል ያስፈልጋል በማለት በስፍራው የተገኙትን ምዕመናንንና እንግዶችን በማጽናናት የሐዋርያዊ ጉብኝታቸው ሁለተኛ ሀገረ ስብከት ወደ ሆነው ወደ ባሪ ክፍለ ሀገር ሞልፋታ፣ ሩቮ፣ ጆቪናዞ፣ ቴርሊሲ ሀገረ ስብከትን ጎብኝተዋል።
የ23 ወር ሕፃን ወይም የአንድ ዓመት ከ11 ወር ዕድሜ ያለው አልፊዬ ኢቫንስ የተባለ አንድ እንግሊዛዊ ሕፃን ልጅ ጉዳይ አነጋጋሪ እየሆነ መምጣቱ ይታወቃል። የዚህ የአንድ ዓመት ከ11 ወር ዕድሜ ያለው ሕፃን ልጅ ጉዳይ አነጋጋሪ መሆን የጀመረው በሚያሳዝን መልኩ ይህ ሕፃን ከተወለደ ከ7 ወራት በኋላ አንድ ጤናማ የሚባል ሕፃን ልጅ ሊያሳየው የሚገባውን ዓይነት አካላዊ የሆነ እድገት ሳያመጣ ወይም ሳያሳይ ይቀራል። በዚህም ጉዳይ የተደናገጡ የሕፃን አልፊዬ አባትና እናት ልጃቸውን በእንግሊዝ አገር ሊቨርፑል በሚባል ከተማ ወደሚገኘው አልደርሄይ የሕፃናት ሆስፒታል እንደ ጎርጎሮሳውያኑ የቀን አቆጣጠር በ2016 ዓ.ም ላይ ይዘውት ይሄዳሉ። የጤና ባለሙያዎች ለሕፃን አልፊዬ አስፈላጊውን ምርመራ ካደረጉ በኋላ ሕፃኑ ከዚህ ቀደም ታይቶ በማይታወቅ ባልተለመደ አይነት በሽታ እየተሰቃየ እንደሚገኝ ይደርሱበታል። ይህ ሕፃን በሕይወት የመኖር ተስፋው እየመነመነ መሆኑን የሕክምና ባለሙያዎች ከገለጹ በኋላ፣ ነገር ግን ሕፃኑን ለማትረፍ አስፈላጊን ሁሉ ለማድረግ ቃል በመግባት ሕክምና ማድረግ ይቀጥላሉ። ነገር ግን በተደጋጋሚ ለሕፃኑ ያደረጉለት ሕክምና በተወሰነ መልኩ የሕፃኑን ጤና እንዲሻሻል አድርጎ የነበረም ቢሆንም ነገር ግን አሁንም የሕፃኑ ጤና ሁኔታ ይህ ነው የሚባል ለውጥ ሳያመጣ ይቀራል። በዚህም ምክንያት ሕፃን አልፊዬ የመተንፈሻ መሳሪያ ተገጥሞለት ለበርካታ ወራት ምንም አይነት የጤና መሻሻል ሳያሳይ ይቆያል። በሆስፒታሉ የሚገኙ የጤና ባለሙያዎች ሕፃን አልፊዬ ምንም አይነት ለውጥ ባለማሳየቱ ሕፃኑ የማገገም ዕድል ካሁን በኋላ ስለማይኖረው የተገጠመለት የመተንፈሻ መሳሪያ እንዲነቀል ይወስናሉ። ጉዳዩንም ለሚመለከተው ፍርድ ቤት ያቀርባሉ። ይህ ማለት ደግሞ ሕፃኑ አልፊዬ በተወለደ በ23 ወሩ ከዚህ ዓለም በሞት ይለያል ማለት ነው። ጉዳዩ የቀረበለት የእንግሊዝ ፍርድ ቤት ጉዳዩን ከመረመረ በኋላና የግራ ቀኙን ክርክር ካዳመጠ በኋላ ሕፃን አልፊዬ ካሁን በኋላ የማገገም ዕድል ስለሌለው የተገጠመለት የመተንፈሻ መሳሪያ እንዲነቀል ይወሰናል። ጉዳዩን በጥብቅ የተቃወሙት የሕፃኑ ወላጆች ይግባኝ በመጠየቅ ወደ ከፍተኛ ፍርድ ቤት ጉዳዩን ይወስዱታል። የእንግሊዝ ከፍተኛ ፍርድ ቤት ይህንን የይግባኝ ጥያቄ ውድቅ በማድረግ ቀደም ሲል የተወሰነው ውሳኔ ገቢራዊ እንዲሆን በድጋሜ ይወስናል። በዚህ መሰረት ህፃን አልፌ የተገጠመለት የመተንፈሻ መሳሪያ ይነቀላል። ከዚያም ህፃን አልፌ በተወለደ በ23 ወሩ ማለት ነው ከዚህ ዓለም በሞት ይለያል ማለት ነው። ይህንን ጉዳይ በቅርበት ሲከታተሉ የቆዩት ርዕሰ ሊቃነ ጳጳሳት ፍራንቺስኮ ይህንን ውሳኔ በተደጋጋሚ የተቃወሙት ሲሆን ህፃን አልፌ የተገጠመለት የመተንፈሻ መሳሪያ እንዳለ እንዲቀጥል ምኞታቸው እንደሆነ ገልጸው ማን ያውቃል አንድ ቀን ይህ ህፃን አልፌ አሁን የሚሰቃይበት በሽታ መፈወስ የሚያስችል ቴክኖሎጂ ሊመጣ ይችል ይሆናል በማለት በተደጋጋሚ መናገራቸው ይታወቃል። በዚህ መሰረት ቅዱስነታቸው ባለፈው ሳምንት ይህንን በተመለከተ ባስተላለፉት የተማጽኖ መልእክት እንደገለጹት ለህፃን አልፌ የሚደረገው ህክምና እንደሚቀጥል ተስፋ አደርጋለሁ። የወላጆቹ ጥልቅ የሆነ ስቃይና መከራ ሊደመጥ ይገባዋል ማለታቸው የተገለጸ ሲሆን ለህፃን አልፌና ለወላጆቹ እንዲሁም ይጉዳይ ለሚመለከታቸው ሰዎች ሁሉ በጸሎቴ ከነርሱ ጋር ለመሆን እፈልጋለሁ ማለታቸው ተገልጿል። የእንግሊዝ ከፍተኛ ፍርድ ቤት ይህንን ጉዳይ በዛሬው ዕለት እንደሚመለከተው የተገለጸ ሲሆን የህፃኑ ወላጆች እስካሁን ያደረጉት ጥረት ከንቱ እንደነበረ ገልጸው በዛሬው ዕለት ይህንን ዜና እስካጠናከርንበት ጊዜ ማለት ነው በህፃን አልፌ ህይወት ላይ የሚወሰነውን የመጨረሻ ውሳኔ ቤተሰቦቹ በጉጉት እየጠበቁት እንደሆነ ገልጸዋል። ርዕሰ ሊቃነ ጳጳሳት ፍራንቺስኮ ጉዳዩን አስመልክተው በትላንትናው ዕለት በቅዱስ ጴጥሮስ አደባባይ ለተገኙ ምእመናን ባስተላለፉት መልእክት እንደገለጹት ህፃን አልፌ እስከ መጨረሻው እስትንፋሱ ድረስ የተቻላቸውን ሁሉ በማድረግ መንከባከብ እንደሚገባቸው ገልጸው የሰው ልጆችን ህይወት መንከባከብ በተለይም ደግሞ በእንደዚህ አይነት በሽታ የሚሰቃዩ ህፃናት መንከባከብ እግዚአብሔር ለእያንዳንዳችን የሰጠን የፍቅር ተልእኮ መሆኑን ገልጸው ህፃን አልፌ በሮም ከተማ በሚገኘውና በቫቲካን ስር በሚተዳደረው ባምቢኖ ጀዙ በአማርኛው ህፃኑ ኢየሱስ በመባል በሚታወቀው ሆስፒታል መጥቶ እንዲታከም ጥሪ ማቅረባቸው ተገልጿል። በትላንትናው ዕለት ማለትም በሚያዝያ 10 2010 ዓ ም ርዕሰ ሊቃነ ጳጳሳት ፍራንቺስኮ በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምእመናን በወቅቱ በሚስጥረ ጥምቀት ዙሪያ አድርገውት ከነበረው የትምህርተ ክርስቶስ አስተምሮ በመቀጠል ባስተላለፉት መልእክት ባልተለመደ አይነት በሽታ እየተሰቃዩ በሚገኙ ቪንሰንት ላምበርትና ቀደም ሲል የተጠቀሰው አልፊዬ ቶማስ በሚባሉ ሁለት ህፃናት ዙሪያ ላይ ያደረገ እንደነበረ የተገለጸ ሲሆን ቅዱስነታቸው በወቅቱ አጽንኦት ሰጥተው እንደተናገሩት ከመጀመሪያው ከውልደታቸው ቀን አንስቶ እስከ መጨረሻው የልፈታችን ቀን ድረስ የህይወታችን ባለቤት የሆነው እግዚአብሔር ብቻ በመሆኑ የተነሳ ይህ እግዚአብሔር የሰጠንን ህይወት እስከ መጨረሻው ቀን ጠብቀን ማቆየት ኃላፊነት አለብን ማለታቸው ተገልጿል። ርዕሰ ሊቃነ ጳጳሳት ፍራንቺስኮ በወቅቱ ካደረጉት የትምህርተ ክርስቶስ አስተምሮ በመቀጠል የህፃን አልፊዬ ወላጅ አባት ከሆነው ቶማስ ኢቫንስ ጋር በቫቲካን በሚገኘው የቅድስት ማርታ ህንፃ ውስጥ ተገናኝተው መወያየታቸው የተገለጸ ሲሆን የህፃን አልፊዬ ወላጅ አባት የሆነው ቶማስ ኢቫን ይህንን አስቸጋሪ ሁኔታ በትዕግስትና በጸሎት እንዲወጣው እርሳቸውም በጸሎት ከእርሱ ጋር እንደሚሆኑ ቅዱስነታቸው መናገራቸውን ለመረዳት ተችሏል። ርዕሰ ሊቃነ ጳጳሳት ፍራንቺስኮ በተደጋጋሚ ይህ ህፃን አልፊዬ በቫቲካን ስር በሚተዳደረውና በሮም ከተማ በሚገኘው ባምቢኖ ጀዙ ወይም በአማርኛው ህፃኑ ኢየሱስ በመባል በሚታወቀው የህፃናት ሆስፒታል መጥቶ ህይወቱ እስከሚያልፍበት ቀን ድረስ እንክብካቤ እንዲደረግለት በተደጋጋሚ ጥሪ ማቅረባቸው የሚታወስ ሲሆን ነገር ግን ይህ ጥሪ ህፃን አልፊዬ እየታከመበት የሚገኝበት በእንግሊዝ አገር በሊቨርፑል ከተማ የሚገኘው አለርሄይ የህፃናት ሆስፒታልና የእንግሊዝ ፍርድ ቤት ይህንን ጥሪ በድጋሚ ውድቅ ማድረጋቸው ይታወሳል። በቅርብ ቀንም የዚህ ህፃን የመጨረሻ እጣ ፈንታ በእንግሊዝ ፍርድ ቤት እንደሚወሰን ይጠበቃል።
የአርጀንቲና ካቶሊካዊ ብፁዓን ጳጳሳት በአንዳንድ የማኅበራዊ ሚዲያዎች በኩል የሚሰነዘር የስም ማጥፋት ተግባር እንዲገታ አሳሰቡ። በአንዳንድ የማኅበራዊ ሚዲያዎች በኩል የሚሰሙ የቃላት ሽኩቻና የስም ማጉደፍ አመል እየተስፋፋ መምጣቱን የአርጀንቲና ካቶሊካዊ ብፁዓን ጳጳሳት ጉባኤ ፕሬዚዳንት ብፁዕ አቡነ ኦያ በምክር ቤቱ መደበኛ ጠቅላላ ጉባኤ መክፈቻ ላይ አስታወቁ። በብዙሃን መገናኛዎች በኩል ሰብአዊ ክብርን ማጉደፍ ብሎም ስም ማጥፋት ተከባብሮና አብሮ የመኖርን መልካም የባህል እሴትን የሚቀንስ በመሆኑ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በጽኑ እንደሚቃወሙት ብፁዕ አቡነ ኦያ ተናግረዋል። የአንድን ሰው ስም ማጥፋት ክብሩን ከማጉደፍ በላይ በቁሙ እንደ መግደል ይቆጠራል ብለዋል። ይህን ተከትሎ በሌሎች ሰዎች ዘንድ ያለውንም እምነት ጨርሶ ማሳጣት እንደሆነ ጳጳሱ ገልጸዋል። በሕዝቡ ዘንድ አለመረጋጋትንና አመፅን በመቀስቀስ አንድ ክርስቲያን በሕይወቱ የሚኖረውን ደግነት፣ ሰላምና ደስታ እንዲመነምን ያደርጋል ብለዋል። የአርጀንቲና ካቶሊካዊ ብፁዓን ጳጳሳት ጉባኤ ፕሬዚደንት ብፁዕ አቡነ ኦያ በንግግራቸው በጋራ የተጠሩበትን የተልእኮ ጥሪ በማስታወስ እንደተናገሩት ጉዟችንን ጥበብ በተመላበት የጊዜውን ሁኔታ በሚገባ በማጤን መልካም የሆነውን የሕይወት መንገድ በመጓዝ በመንፈስ ቅዱስ በመመራት የሞትን ኃይል ማሸነፍ ያስፈልጋል ብለዋል። ብፁዕ አቡነ ኦያ በመቀጠልም በኅብረተሰባቸው ዘንድ በአንዳንድ ማኅበራዊ ሚዲያዎች በኩል እየተስፋፋ የመጣውን የስም ማጥፋት ክፉ ተግባር መዋጋት እንድንችል በመንፈስ ቅዱስ በመመራት እውነተኛ አገልጋዮች እንድንሆን በጸሎት መበርታት ያስፈልጋል ብለዋል። ብፁዕ አቡነ ኦያ በማከልም ያለፈውን ታሪክ በመተው በየጊዜው እምነት በሚከፍተው አዲስ መንገድ በመመራት ምንም እንኳን ጊዜው ፈተና የበዛበት ፈጣን የባህልና የኢኮኖሚ ለውጦች የሚታዩበት ቢሆንም በጽናት ወደፊት መጓዝ ያስፈልጋል ብለዋል። የአርጀንቲና ካቶሊካዊ ብፁዓን ጳጳሳት ጉባኤ ፕሬዚደንትና የቅዱስ ኢዚዶር ሀገረ ስብከት ጳጳስ የሆኑት ብፁዕ አቡነ ኦያ ስለ ሰው ልጅ ሕይወት ሲገልጹ ከእግዚአብሔር ዘንድ የተሰጠ ውድ ስጦታ በመሆኑ ሁል ጊዜ ከጥቃት መከላከልና መንከባከብ እንደሚያስፈልግ ተናግረው ለዚህ ውድ የእግዚአብሔር ስጦታ ለሆነው የሰው ልጅ ሕይወት ክብርን መስጠት ተገቢውን እንክብካቤን የምናደርገው ለግል ሕይወት ብቻ ሳይሆን ለሌሎችም ሰዎች ሕይወት ጭምር መሆን እንዳለበት አሳስበው ይህም በሰዎች መካከል መከባበርን፣ ሕይወትን በሰላማዊ መንገድ ለመኖር ያስችላል ብለዋል። የቅዱስ ኢዚዶር ሀገረ ስብከት ጳጳስ ብፁዕ አቡነ ኦያ በንግግራቸው ማጠቃለያ በመካከለኛው ምስራቅ አገር በሆነችው በሶሪያ በጦርነት ለሚሰቃዩ ወንድሞችና እህቶች ሰላም እንዲወርድላቸው፣ በጦርነት ለተጠመዱትም ሰላምን እንድታማልድላቸው ወደ እመቤታችን ቅድስት ድንግል ማርያም ዘንድ ጸሎት ማቅረብ እንደሚያስፈልግ አሳስበዋል። ሰላምን በማስከበርና ግጭቶችን በማስወገድ ሴቶች የሚጫወቱት ሚና ሰፊ እንደሆነ ተገለጸ። በተባበሩት መንግሥታት የቅድስት መንበር ቋሚ ታዛቢ የሆኑት ሊቀ ጳጳስ ብፁዕ አቡነ በርናዲቶ አውሳ ግጭቶች ባሉባቸው አካባቢዎች በሴቶች ላይ የሚደርሰውን ጾታዊ ጥቃቶችን ለመከላከል ይቻል ዘንድ በሁሉም የሰላም ማስጠበቁ ጥረት ላይ ሴቶች መሳተፍ እንደሚያስፈልግ አሳሰቡ። ግጭቶችን በማርገብና በማስወገድ ሰላምን በማስጠበቅ ተግባር ላይ ሴቶችን በብቃት ማሳተፍና ድምፃቸውን እንዲሰማ ማድረግ እንደሚያስፈልግ አሳሰቡ። ሊቀ ጳጳስ በርናዲቶ ይህን የተናገሩት በተባበሩት መንግሥታት የጸጥታው ምክር ቤት ባለፈው ሰኞ በኒውዮርክ ከተማ ሴቶች ሰላምና ጸጥታ በሚሉ ርዕሶች ላይ ባደረገው ውይይት ወቅት እንደሆነ ታውቋል። በተባበሩት መንግሥታት የቅድስት መንበር ቋሚ ታዛቢ የሆኑት ሊቀ ጳጳስ ብፁዕ አቡነ በርናዲቶ አውሳ በሴቶች ላይ የሚደርሰውን ጾታዊ ጥቃት ለማስቆም የሚያስችሉ የመፍትሄ መንገዶችን ለማግኘት ይረዳ ዘንድ በዓለም አቀፍ ደረጃ የተለያዩ አካላትን የሚያሳትፍ መዋቅር ተዘርግቶ በመሥራት ላይ እንዳለ ገልጸዋል። ቢሆንም ብዙውን ጊዜ በጦርነት ወቅትና ከጦርነት በኋላም በሴቶች ላይ የሚደርስ ጾታዊ ጥቃት እንደቀጠለ ሊቀ ጳጳስ በርናዲቶ ገልጸው የጥቃቱ ሰለባ የሆኑት ሴቶች እርዳታ እንዲደረግላቸው፣ የወንጀሉ ፈጻሚዎችም በሕግ እንዲጠየቁ በማድረግ መንግሥታት የበኩላቸውን ድርሻ እንዲወጡ አሳስበዋል። በተባበሩት መንግሥታት የቅድስት መንበር ቋሚ ታዛቢ የሆኑት ሊቀ ጳጳስ ብፁዕ አቡነ በርናዲቶ በማከልም ግጭቶች እንዳይከሰቱ አስቀድሞ ሰፊ ጥረት ማድረግ እንደሚያስፈልግ አሳስበው ጥረት በማድረጉ ሂደት ሴቶች በሙላት መሳተፋቸውን ማረጋገጥ ያስፈልጋል ብለዋል። በሁለተኛ ደረጃ ሴቶችን ከጾታዊ ጥቃት መከላከልና መብታቸውን ማስከበር በሰላም ማስከበር ተልእኮ እና ተግባር ውስጥ አንዱ አካል መሆን እንደሚያስፈልግ አሳስበዋል። በሶስተኛ ደረጃ በተለይ ግጭቶችና አመጾች ከተካሄዱ በኋላ ህግና ስርዓት በሚጠፋበት ጊዜ በሴቶች ላይ የሚደርሰውን ጾታዊ ጥቃቶችን ለመከላከል ህግ አስከባሪው ክፍል የበኩሉን ሚና መጫወት እንደሚያስፈልግ አሳስበዋል። ሊቀ ጳጳሱ በማከልም ዓለም አቀፍ ማህበረሰብ ከጦርነት የተላቀቁ አገሮች በተለይም የትምህርት እድሎችን ማህበራዊና ኢኮኖሚያዊ እድገቶችን የሚያመጡባቸውን መንገዶች በማመቻቸት ድጋፍ ማድረግ እንደሚያስፈልግ አሳስበዋል። ሊቀ ጳጳስ ብፁዕ አቡነ በርናዲቶ መላዋ ካቶሊካዊት ቤተ ክርስቲያን ለሴቶች ጥራት ያለውን ትምህርት በማዳረስ የረጅም ጊዜ ታሪክ እንዳላት ጠቅሰዋል። በርካታ በካቶሊካዊት ቤተ ክርስቲያን በሚመሩ የትምህርት ተቋማት ውስጥ ሴቶች ከፍተኛ ቁጥር እንዳላቸው አስታውሰው በቤተልሔም ካቶሊካዊት ቤተ ክርስቲያን በምታስተዳድረው ዩኒቨርሲቲ ውስጥ 80% የሚሆኑ ፍልስጤማውያን ወጣት ሴቶች እንደሆኑ ገልጸዋል። ሊቀ ጳጳስ በርናዲቶ በመጨረሻም ያለ ሴቶች ተሳትፎ የአመፅንና የግጭቶችን ምክንያት በሚገባ ለይቶ ማወቅ እንደሚያስቸግር እንደዚሁም ትክክለኛውን መፍትሄ ማግኘት እንደማይቻል አስረድተዋል። የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።